ሰላማዊት ግርማ ያለፉትን 6 ዓመታት የኖረችው ከሊባኖስ ዋና ከተማ ቤይሩት በስተደቡብ በመትገኘውና በብዛት የሺአ ሙስሊሞች በሚኖሩባት ደሃዬ የተሰኘች ከተማ ነው። ደሃዬ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሄዝቦላ ላይ በከፈተችው አዲስ ጥቃት ህንጻዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሳለች?
የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ የሁሉም ሰው ህንጻው የራሱ ህንጻ ነው የመሰለውና መሬት ወርደን በኋላ ላይ ተረጋግተን ከ30 ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑን ያወቅነው። እንጂ ሁላችንም ነዋሪዎች የቤይሩት ነዋሪዎች በሙሉ የራሱ የቤቱ ህንጻ የተመታ ነው የመሰለንና ከዛ ማታውንም ቤት ይችላልኩ 500 ሜትር ምናምን ወጣሉን። በቃ ለሊት ነው ምን ይደበት የለንም ያልተነጋገርሽ ያልተዘጋጀሽ የትም ለጥጃችሁ ወጣን ውጭ አደረን አራውሽ የሚባለው አካባቢ ወደ 3 ሰዓት አካባቢ ነው። ልጆችም ስለነበሩ ህዝብም እንዳለ የኗሪውም ነው አብሮ እንዳለ ወጣው።
ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባን ቀልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኑር አይኑርም አታውቅም።
ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይረሳን ይወጣ ነው ነገር የለም። አሁን እንደምታዩ 24 ሰዓት የቀጠለ ድብደባ ነው ያለው። ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ ምኑ እንዴት እንደሆነ ለማይትራሱ ምንጭበት ሁኔታ አለ። ጭራሽ ማሰብ ራሱ አንችልም ወደዛ ስለመሄድ።
ያለፉትን 10 ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመረ አልነበረም። የሀገሪቱ የፖለቲካ ለመረጋጋት የኮቪድ ወረርሽኝና እንደ አውሮፓውያን አቆጣጠር በ2020 በቤይሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል። በዛ ላይ ህጋዊ ወረቀት የላትም። በህይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እንባ እየተናነቃት ትናገራለች።
እንደዚህ ብዬ ራሱ ማውራት ራሱ እኔ በህይወቴ አላውቀውም። ይሄን ህይወት ማንም ሰው አያውቀውም። በጣም ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ የሚመታ ነው የሚመስልሽ። ምንም ነገር አታውቂም። ኗሪው እንደዚያ አሁን እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ልቀው ራቅ በሉ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ እንደዚህ እኛ ማን ምን ይሁን ምትኖሩ ህንጻ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም። እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገር ነው። ኤምባሲ አካባቢ በጣም የባዳን ቤልቶች እያወጡ እየጣሏቸው እነሱ የሚሳፈሩትም የተሳፈሩ መሄዱትም እየሄዱ በጣም ብዙ ህዝብ ነው ያለው ኤምባሲ። እኛ በወቅቱ መሄድ ፈልገን ነበረ፣ ግን ኤምባሲ በጣም ነው ድምፁ የሚረብሸው። እዛ በሚመጣሰት በቃ የኤምባሲው አንድ አይነት ነው። ምክንያቱም አሁን ዳየ ከምልሽ ቦታ ኤምባሲው የአንድ ሰፈር ራሱ የማይሆን ነው ልዩነት ያለው ቦታው።
ሰኞ መስከረም 13 ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽህፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መርት ገልጻለች።
ሁሉም ነው የተፈናቀለ ያለው፣ ሊባኖሶችም የኛም ስደተኞችም የሁሉም ሀገር ዜጎች ማለት ነው። ሶቪየት የሚኖሩት እንግዲህ የተፈናቀሉ አሉ፣ ከአሰሪዎቻቸው ጋር በየመጠለያ ያሉ ከአሰሪዎቻቸው ጋር በየዘመድ ቤት፣ እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው የሄዱ በር ተዘግቶባቸው በተለያዩ ድርጅቶች ወይም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ። በር የተዘጋባቸው በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው የሄዱ በየኤጀንሲ ቤት የተዋቸው መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ ወንዶቻችን በብዙ ችግር ወጥተው ለአምስት ዓመት ሲንከራተቱ የነበሩ ሌሎቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። እስካሁን ድረስ እንደ አይኤም እንደ ወርልድ ፉድ ኦርጋናይዜሽን ዩኒሴፍ የትልልቁ ድርጅቶች እስካሁን ድረስ ምንም አይነት ድጋፍ አላረጉ።
ባንቺ እንደምትለው የሊባኖስ መንግስት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል።
እንዴት ይሄን ለምገልጽልሽ አላቅም። ብዙዎቹ በቃ ሻማታ ይዞ ነው የሚገኙት። ምግማሹ ያው ፍልጣሪም ያቆሰለው አለ። መንገድ ላይ የወለደች ምጥ ይዟት የነበረች ኢትዮጵያ ይውላለች። ፍራታቸው ኮሽ ባለ ቁጥር ያለው ድንጋጤ ያዩት ሻማ አለ። በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው 15 ደቂቃ 10 ደቂቃ ትንሽ አጭር የሆነ ጊዜ በሚሰጡበት ሰዓት የእኛ ልጆች እንዳለ ማይግረንቶች የሰቤት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። ሶ በዛ ቅጽበት ውስጥ ለመውጣት ያለው ጭንቀት ያለው ነው ፍራቻ በጣም የሚያሳዝን ነው። ምክንያቱም ቋሚ የሆነ አካል የለም እነሱን ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል። መግባት የምንችልበት ቦታ አለ፣ መግባት የማንችልበት ቦታ አለ። ለእኛው ለራሳችን ማለት ነው። ሌሎችም ድርጅቶች እንደዛ መግባት የማይችሉበት ኤምባሲዎች መግባት የማይችሉበት ቦታ አለ። ሴት ያልሆነ
መስዋዕት የተሰኘው የኢትዮጵያውያን ማህበርም ከደሃዬ የተፈናቅለው ወደ መሃል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው። ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤሩት ነዋሪዎች መካከል አንዷ ናት።
አሁን እንኳን በቀደም ለታ ሳምንት አርብ ለት ማለት ነው 46 ልጆች በአይን ያየሁትን ነው የምነግርሽ። 46 ልጆች አንዲት ሴታችን ተቀብላቸው እዛ ሂደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። በአይን ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና ማአት ልጆች እንደዚሁ ተፈናቅሎ መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን እምባሲው ሸልተር ፈቅዶልናል። ሸልተር አለ፣ ግን ሸልተሩ ፍንዳታ የሚፈነዳበት አካባቢ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡ።
መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች።
በብዛት ያው ሻአ የሚባለው የህዝቡላ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመታም። በአይን መታም ግን ፍርሃቱ እንዳለ ነው። ሁሉም አሁን ስራ ቁሟል፣ ስራ እየሰራ አይደለም። ሁሉም እርዳታ ጠባቂ ነው። ሁሉም ሰው አገሩ መግባት ነው የሚፈልገው። በቋፍ ነው ያለው። ትንሽ ኮሽ ባለች ቁጥር ሁሉም በቃ እያለቀሰ እየፈራ ዛሬ ቀን የት ቦታ ነው የሚፈነደው? ዛሬ ሞት የሆነ ወይ ዛሬ ቀን የሆነ ነገር የሆነ ወይ ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት።
ከደሃዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽህፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምጽ መቋቋም ባለመቻሏ ወደ መሃል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ካሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች።
እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ህይወቴ በቃ የምናሳልፈው ላይ እያንዳንዱ ሌሊት ነገን አይደለም ማስቦ ማደሬን ጠዋት ነቅቶ ራሴን ማግኘቴን ነው ማስብ። መንግስት እንዲደርስልን በቃ።
ሰላማዊትም ሆነች ሌሎች በቤሩት አጣብቂኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም።
እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ነገር አሁን ምንም አይነት ክፍያ መሆንም ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚያ ሀገር መውጣት ነው የምንፈልገው። ምንም አይነት ነገር ልብሳችንንም ሻንጣችን ማምጣት ምንም አንፈልግም። በቃ ራሳችን ነፍሳችን ይዘን ከዛ ሀገር መውጣት ለምንፈልገው ሁሉም በቃ የሚዲያ አካላት ድምፅ እንዲሆነን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ ለምንፈልገው ከዚህ ህይወት ከዚህ ሰቀቀት። እኔ 10 ቀን ሆኖኛል እንቅልፍ እንኳን በአይኔ ይከተኛል። ምክንያቱም መተኛት አንችልም። ሜሴጆች ይላካሉ፣ ይሄን ሰፈር ልቀቁ፣ ይሄን ሰፈር እንደዚህ አድርጉ ትባያለሽ። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው የምናየው፣ የገባንንም ያልገባንንም እየጠየቅን ሰዎችም ጋር ምናምን ዛሬ እንዴት ነው ነገ እንዴት ነው እያለ እና በፍርሃት ነው ያለነው። በሰቀቀን ህዝቡ እንዳለን
በጉዳዩ ላይ ከኢትዮጵያ ቆንጽላ ጽህፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ ያስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች።
ሁሉም ስደተኛ ይኖራል ከህብረተሰቡ ጋር ከሌሎች ጋር ኖሮ ወይ ሰው ቤት እየሰራ ነው ወይ ደግሞ ተከራይቶ እየኖረ ነው ቤተሰብ መስርቶ የሚኖራለ። ያው እንዴት ነው ችግሩ ሲመጣ ቦምቡ ሲመጣ አይለይም አካባቢ ላይ ያለውን ሰው ነው የሚመታውና ለሁሉም እኩል የሆነ መጠለያም ሆነ የመድኃኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት ብዬ ማስበው። ሂማኒቲ መቅደም አለበት በዚህ ሰዓት ላይ እነሱ ለይተው እንደማይነሱ እርዳታውም ደግሞ ተለይቶ መሰጠት የለበትም ባይ ነኝ።
እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከያቅጣጫው መታየቱን ቀጥሏል። በየለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።